ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በርበሬ አይጠፋም ወይም ሚጥሚጣ አይጠፋም ሰሁሌ ያያል ሲጨምር ሳስገባው ኢቭን ፓስታ ላይ ራሱ የኛ ቀመም ቆንጆ ቀመም ስለሆነ በርበሬ ሁሌ ያጣፍጣልና እሱም ጀመረ አቮካዶ ቶስት ላይ አፍሬንጅ ያረጋል አቮካዶ ቶስት ላይ ሚጥሚጣ ያረጋል ወይ እንቁላል ላይ በርበሬ ነሰንሳል በዛ ነው የተጨመረውና በኋላ ላይ ለምንኛ ሲራሳችንን ሆን ሶስ አንሰራም።
በምዕራባውያን የምግብ ዘርፍ ውስጥ የኢትዮጵያውያንን የምግብ ናሙና አሻራ ለመተው ጥረት እያደረገች ያለችውን ሳራ አየለን ነው ቀደም ብለን የሰማናት የምሽት እንግዳችን ናት። ከዚህ በተጨማሪ ደግሞ ተግዳሮቶችን ተቋቁሞ ተማሪዎቹ የከፍተኛ ትምህርት መግቢያ ፈተናን ሙሉ በሙሉ እንዲያልፉ ያስቻለው የሐዲስ ዓለማየሁ አዳሪ ትምህርት ቤትን የሚያስቃኝ መሰናዱን በመሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው፣ ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውንልናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ዘንድሮ ላይ ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃውን ፈተና የወሰዱ ተማሪዎቻቸውን ሙሉ በሙሉ ማሳለፍ ከቻሉ አምስት የኢትዮጵያ ትምህርት ቤቶች መካከል አንዱ በደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት ነው። ትምህርት ቤቱ በማህበራዊ ሳይንስ ከመላ ኢትዮጵያ ቀዳሚ የሆነውን ከፍተኛ ውጤት የተመዘገበበት ሲሆን በተፈጥሮ ሳይንስ ደግሞ ሁለተኛ ደረጃን አግኝቷል። እነዚህ ሁሉ መልካም ስኬቶችን ያስመዘገበው የትምህርት ተቋም ታዲያ ዛሬ ላይ ደረሰው ዘርፈ ብዙ ተግዳሮቶችን አሳልፎ ነው። ስለ ተግዳሮቶቹ ብሎም ስለ ስኬቶቹ የሚያወሳውን ዘገባ በምሽቱ እናስቀድማለን። ከደብረ ማርቆስ ከተማ ማዕከል ደቡብ አቅጣጫ ጥቂት ኪሎ ሜትሮች ርቆ አመታትን ያስቆጠረ ግቢ ይገኛል።
ቦታው ከዚህ በፊት በደርግ ዘመነ መንግስት ፈለጋር በመባል ይታወቃል። ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው።
በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይቷል። በ2012 ዓ.ም ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውሏል።
ግን የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን ይህንን ተግባር አንጀምረን ብለው ይህንን ተግባር ሲያነሳሱት እዛ ቦታ ላይ ትምህርቱ ተጀመረ። ድጋፍ ሲያደርጉልን የነበሩ ደግሞ በዋናነት የደብረ ማርቆስ ዩኒቨርሲቲ ከሀገር ውስጥ ሌላውም ማህበረሰብ የተለያዩ መዋጮዎችን ድጋፍ ሲያደርግ ነበረ። በሰሜን አሜሪካ ያሉት ደግሞ መጽሐፍትን በመግዛት ኮምፒውተሮችን በመግዛት ላፕቶፖችን በመግዛት ትምህርት ቤቱ ምንም ነገር ሳይኖረው በዋጎ ነው የጀመረ። የራኒንግ ኮስቱንም ሆነ አጠቃላይ በጀቱን ከማህበረሰቡ በሚያገኘው ድጋፍ ነው።
ቀደም ብለን የሰማናቸው በዚህ ስፍራ የተቋቋመው የሐዲስ ዓለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፈሌ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈተኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘገቡ አምስት ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው በአብዛኛው በበጎ ፍቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው።
ለመግለጽም ያስቸግራል። እኔ ሁለት ልጆች አሉኝ። ልጆቼ በዩኒቨርሲቲ ጨርሰው እንዲያውም ፒኤችዲ ደረጃ ያሉ ናቸው። ነገር ግን እነሱ በሚያልፉበት ሰዓት ያን ያክል ስሜትም አልነበረብኝም። ያው ኃላፊነት ነው ብዬ ስለማስብ የእነዚህ ልጆች ግን እንደዚህ ውጤት ማምጣት የማደርገው ነገር ሁሉ ነው የጠፋብኝ በእውነትና ስሜቴ ከምገልጸው በላይ ነበር።
ትምህርት ቤቱ እንደ ሁለተኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን ይጀምረ ተማሪዎቹ የተለያዩ ተግዳሮቶችን ችለው ለውጤት መብቃታቸውን የሚያወሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያወሳሉ።
ተማሪዎቹ ያሉበት ቦታ በጣም እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው ክፍሎች ምንም አይነት የተሟላ ፋሲሊቲ የሌላቸው መኝታ ቤቱ እንደዚሁ በጣም ከፍተኛ ጥረት ያለበት ላይብረሪ ልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያጠኑ እንጂ የተሟላ ክፍል ኖሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች ኮምፒውተር ላብ ክፍል ብንወስድ በተራ የሚገቡበት ከመጥበቡ የተነሳ ብዙ ነው ውስንነቱ።
የሐዲስ ዓለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ሚስጥር መጠየቅ ተገቢ ይሆናል። የትምህርት ቤቱ ርዕሰ መምህር አቶ ደረጀ ከፍለኝ ይህንን ይላሉ።
የተማሪዎችና የመምህራን ግንኙነት የእኔና የመምህራን ግንኙነት እንዲሁም የወላጆችና የተማሪዎችን ግንኙነት በጣም ጥሩ ስሙዝና ትምህርት ኢንቫይሮንመንቱ በጣም ምቹ ነበር ማለት ይቻላል። ምቹ ነው ስንል ግብዓት በመሟላትና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ክፍሎች ያለው መማር ማስተማር ከዛ ውጭ መምህራን ከልጆች ጋር ያላቸው ወንድማዊ እህታዊ አባታዊ ቀረቤታ ለውጤቱ ትልቅ ሚስጥር ነው ብለን ነው የምናስበው። ሁለተኛው ደግሞ ትምህርት ቤቱ የተጀመረው በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብቶ የተጀመረ ትምህርት ቤት ስላልሆነ በማህበረሰቡ ድጋፍ በውጭም በሀገር ውስጥም ባሉ ማህበረሰብ አነሳሽነትና ድጋፍ ስለሆነ የተጀመረ ትልቅና የባለቤትነት ስሜት ያለበት በመምህራንም በተማሪዎችም በትምህርት ቤቱ አስተዳደሩ ቢሆን የሌላ የቀሌ ነው የምንለው ባለቤት ስላልነበረ ከጎናችን ደግሞ በውጭም በሀገር ውስጥም ሆነ የሚያግዙን ሰዎች የእነሱንም ውለታ መመለስ ውጤት ላይ ማድረስ ግዴታ ነው የሚል ውስጣዊ ሞራላዊ መነሳሳት ስለነበረ ለውጤት ያበቁ ነገሮች እነዚህ ናቸው።
የሐዲስ ዓለማየሁ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከህልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታከለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ
የመጀመሪያው ተማሪዎቹ የስምንተኛ ክፍል መልቀቂያ ፈተናን ሲፈተኑ አቬሬጅ ውጤታቸው ከ87 በላይ መሆን አለበት። ሁለተኛው ደግሞ 7 እና 8 እንደዚሁ ከክፍል ደረጃቸው ጥሩ ውጤት ያመጡ መሆን አለባቸው። ትምህርት ቤቱ ያወጣውን የመግቢያ ፈተና ይዘጋጃል። ያንን የመግቢያ ፈተና ማለፍና በቅደም ተከተል ደረጃቸው 60 እስከ 60ኛ ያለውን ተማሪ እንመርጣለን። ተጨማሪም የተወሰነ መጠባበቂያ እንይዛለን። በተለያየ ምክንያት የቀሩ ቢኖሩ ከዚያ ከተጠባባቂዎች እንሞላለን። ነገር ግን ውድድሩ ልዩነቱ ለምሳሌ 60ኛ የወጣው ልጅ እና 61ኛ የወጣው ልጅ ምናልባት ልዩነታቸው 1 ነጥብ ለምሳሌ አቬሬጅ ውጤታቸው 86 ቢሆን የመጨረሻው ልጅ የ60ኛ ያለፈው ልጅ 86.1 ቢሆን ነው እና ልዩነታቸው በዚህ ነው። ግን ያው ከዚያ በላይ የመቀበል አቅሙ ስለሌለን ነው ሌሎችን ከስልሳዎቹን መርጠን ሌሎችን የምንተው።
በዚህ ሂደት አልፈው በትምህርት ቤት ውስጥ ሲማሩ ከቆዩና ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ ሙሉነህ እንየው ነው።
ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤትኛው አቅራቢያ የምትገኝ ገጠር ትምህርት ቤት አለች። እስከ 6 ሳምንት ከዛ ነው የገባሁት። አንደኛ ክፍል ነበረ። እንደዚህ መዋለ ህጻናት የሚባል ነገር የለ። ሐዲስ ዓለማየሁ ልዩ አዳሪ ሲሴት በእኛ ጊዜ ነው የጀመረ። እዛ በሽታ አልነበረ እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ውጤት ዘጠናና ያመጣሁት ይህ ደግሞ ወደ አዳሪ ትምህርት ቤት ማስገባት ይችል ነበር እና ወደ እሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱንም ፈተናቸው ነበረ። በሁለቱም ጥሩ ውጤት አመጣውና አለፍኩኝ።
ሙሉነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት 533 ከ600 ነው። ሙሉነህ ለዚህ ውጤት አብቅቶኛል የሚለውን የትምህርት ቤቱን የመማር ማስተማር ሂደትና ተባብሮ የመስራት ባህል ነው።
ሲሞርክን በደንብ ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ 4-4 ሁነን እና እሱን ነገር በደንብ ሰርተንበታል የሚል ሀሳብ አለ።
በኢኮኖሚክስና ሕግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ህልምም እንዳለው ነግሮናል። የሐዲስ ዓለማየሁ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ ኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩህ ተስፋ ምልክት መሆኑ ይወሳል። ይህ ተስፋ አመት አመት ይሻገር፣ ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስታውሷል። ርዕሰ መምህሩ ደረጀ ከፈለኝ ይህን ይላሉ።
መምህራን ራሱ ከ12 አካባቢ ወረዳ ተወዳድረው ያለፉ ናቸው። ወረዳዎች ናቸው እስካሁን አራት ደሞዝ በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራኒንግ ኮስትም መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲና እንደዚህ ከማህበረሰቡ የሚዋጣ ነገር ነው። መምህራን በቋሚ ቦታቸው ላይ በጀት ተይዞላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብም በዚሁ መልኩ ድጋፉን አጠናቁ ይቀጥል። ግንባታው በቋሚነት አልተጠናቀቀም። 13 ሄክታር ቦታ ከደብረ ማርቆስ ከተማ አስተዳደር ተረክበን በግንባታ ላይ ነው ያሉ ባለሀብቶች በራሳቸው ፈቃድ አንድ አቶ ካሳሆን የሚባል ባለሀብት ገንብቶ ያጠናቋል። ዳሽን ቢራ ፋብሪካን በ20 ሚሊዮን ብር የጀመራቸው አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖሩም ሌላው ባለሀብት፣ ሌላው አካባቢ ማህበረሰብ፣ በውጭም ያለው ማህበረሰብ ቀሪዎቹን ግንባታዎች በማጠናቀቅና ሌላውንም አስፈላጊውን ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን እናስባለን።
አዳሪ ትምህርት ቤቱ የዚህ ዓመት ትምህርትን በይፋ አልጀምርም። ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግስት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም እጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አዳርገዋል። በፈተናዎች ውስጥ አልፈው ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተው ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል ሰብሳቢ ዶክተር አጽናፉ ደምሴ ናቸው።
ይሄ በትውልድ ላይ ትልቅ ጉዳት እንደሚያመጣ ግልጽ ነው። አሁን ምናልባት የአንድ ወር ነው ብለን ልናስብ እንችላለን። ነገር ግን የተፈጠረው ሁኔታ ስነ ልቦና ላይ ከፍተኛ የሆነ ጉዳት አለው። ነገ ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው። ልጆችን በዚህ በማይገባ ሁኔታ ውስጥ የገባንበት ችግር በሕይወታቸው ላይ ከፍተኛ ጠባሳ የሚጥልና ጉዳት ውስጥ የሚያስገባቸው መሆኑን ምንም ሳይታበል የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋት ደረጃም ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል። ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ እየቆየ ሲሄድ በሀገር ላይ የሚያስከትለውን ችግር፣ በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል።
የሐዲስ ዓለማየሁ አዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በህብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የትምህርት ቤቱ ማህበረሰብ አባላት የጋራ መልእክት ሆኗል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ኢትዮጵያን ጎርሜ ፉድ ተቋም በአሜሪካውያኑ እየተለመደ የመጣውን የሚያቃጥል በርበሬ ማባያ ላይ ኢትዮጵያዊ ቃናና ጣዕምን በመጨመር ለማስተዋወቅ እየጣረ የሚገኝ ድርጅት ነው። ድርጅቱ በምዕራባውያን ዘንድ ብዙም ያልተለመደውን ጣዕም በማስፋፋት የኢትዮጵያንን የምግብ ዘርፍ አበርክቶት ለማድመቅ አቅዷል። ኤደን ገረመው ከድርጅቱ አጋር መስራችና ስራ አስኪያጅ ሳራ አየለ ጋር አጭር ቆይታ አድርጋለች።
ሳራ የኢትዮጵያን ሆት ሶስ መስራች እንግዳይ ስለሆንሽ በጣም ነው የማመሰግነው። እስቲ ለአድማጭ ተመልካቾቻችን ማንነትሽን ራስሽን አስታውቂ።
በጣም ነው የማመሰግነው እዚህ ፕሮግራም ላይ ስለጋበሽኝ። ሳራ አየለ እባላለሁ። የኢትዮጵያን ጎርሜ ፉድስ ካምፕኒ መስራች ነኝ። ከባለቤቴና ከእህቴ ጋር ሆነን የጀመርነው ካምፕኒ ነው። በ2019 የጀመርነው ካምፓኒ ነው።
እሺ፣ ኢትዮጵያን ጎርሜ ፉድ ምንድን ነው እሱ የሚያመርተው? እና ደግሞ እንደው ጎርሜ ሲባል የገዘፈ ወይ የላቁ ምግቦች ምናልባት ለአማርኛ ለመተርጎም እንደዛ ይሆናል። ምን ማለት ነው? ምን አይነት ምግቦች ናቸው እናንተ እንደዛ ናቸው ብላችሁ የመደባችኋቸው ልትሰሯቸው የፈለጋችኋቸው?
ይሄ የኢትዮጵያ ጎርሜ ፉድስ ብለን የጀመርንበት ምክንያት ምንድን ነው? በአንድ ለምሳሌ የመጀመሪያዎቹ ፕሮዳክታችን ሆት ሶስ ነው። ያ ደግሞ ወይ በአማርኛ ትርጉሙ ወይ በርበሬ ማለት የበርበሬ ሶስ ማለት ይቻላል፣ ግን ድልህ አይደለም ወይ ደግሞ አዋዜ አይደለም። እና የኢትዮጵያ ጎርሜ ፉድስ አጀማመራችን ምንድን ነው? እሱ በሆት ሶስ እንጀምርና እያሰፋ ነው ለመሄድ ነው ሀሳባችን። ይሄ ደግሞ ምርት ደግሞ የሁለት ካልቸርን አንድ ላይ አደባልቀን የሰራነው ስራ ነው። ኢትዮጵያ እኛ ሁላችንም የተቀመመ ብዙ ቅመማ ቅመሞችን ተጠቅመን ነው ምግባችን የምናበስለው፣ በርበሬያችንን የምንሰራው፣ ምጥምጣችንን የምንሰራው እና እሱን በመጠቀም አሜሪካን ሀገር ደግሞ ብዙ አይነት የሆት ሶሶች ስላሉ ለምንድን ነው እሱ የእኛን የኢትዮጵያኑን እንደዛ ከዛ ጋር ኮምፒት እንዲያደርግ አድርገን ነው ፕሮዳክሽን የጀመርነው። ጎርሜ እንዳልሽው በዩኒክ የሆነ ፕሮዳክትስ ናቸው። አንደኛ በኳሊቲ በኩል፣ ሁለተኛ ነገር ፕሮዳክሽኑ እንደ ተባስኮ ወይ እንደ ትልልቅ ካምፓኒዎች ሳይሆን ምጥን ጥር ብሎ ጥሩ ኢንግሪዲየንትስን ይዞ ምንቀጥራቸውንም ሰዎች አስተካክለን እሱን ሁሉ አድርገን ነው እዚህ ፕሮዳክት ላይ ደረስን።
ቅድም እንግዲህ ጠቆም አድርገሻል የሁለት ባህሎች ጥምር ነው ብለሻል እና እዚህ ሀገር ያለውን የሆት ሶስ የሚባለው ወይም ደግሞ የሚያቃጥለው ሶስ ያለውን ባህል እና የኢትዮጵያን ባህል ያዋሃዳችሁበትን ምክንያት የራሳችሁን የግላችሁን የቤተሰብሽን እስቲ ብታጫውቺኝ።
እሺ ቀድሜ እንደተናገርኩት እንዳስረዳሁት በአጋጣሚ የተፈጠረ ካምፓኒ ነው። አውቀ ነው ወይ ደግሞ ይህንን በርበሬን ይህንን ሆት ሶስ እናምርት ብለን አይደለም። ያው እቤት ውስጥ ኩክ ሳደርግ ባለቤቴ ከአሜሪካዊ ነው ከኖርት ካሮላይና እና የምጨምረው እንግዲህ ሁል ጊዜ መቼስ በርበሬ አይጠፋም ወይም ሚጥሚጣ አይጠፋም። ሰው ሁሌ ያያል ሲጨምር ሳስገባ ኢቨን ፓስታ ላይ ራሱ የኛ ቅመም ቆንጆ ቅመም ስለሆነ በርበሬ ሁሌ ያጣፍጠዋል። እና እሱም ጀመረ አቮካዶ ቶስት ላይ አፍሬንጅ ያደርጋል፣ አቮካዶ ቶስት ላይ ሚጥሚጥ ያደርጋል፣ ወይ እንቁላል ላይ በርበሬ ይነሰንሳል። በዛ ነው የተጀመረው። እና በኋላ ላይ ለምን እኛስ የራሳችንን ሆት ሶስ አንሰራም? ለምንድን ነው እሱ የተባስኮ የምንጠቀመው ወይ ቴክሳስ ፊትን የምንጠቀመው መጠቀም የለብንም? አለን የራሳችን፣ እንደውም በጣም በተሻለ ሁኔታ፣ በጣም በሚጣፍጥ ሁኔታ። እንደዛ ተጀመረን ሞከር ነው እኔ እና እሱ ቤት ውስጥ እኔ እህቴ እና እሱ ሆነን በከፍሎ ደጋግመን ሞከር ነው። ግን በደንብ የሰራ ነው በ2020 ላይ ኦፍኮርስ ፓንደሚኩ ሀፕን ሲያደርግ የእሱ እናትና የእኔ እናትም አንድ ላይ ነበረን፣ አንድ ላይ ኖርት ካሮላይና ጊዜ ነበረ። ሰው እኛ የጀመርነውን እነሱ በስነ ስርዓቱ አስተካከሉት።
አሁን ያለው አቀባበል ምን ይመስላል? በተለይ ሰዎች እንዴት ያዩታል ይህንን ምርት?
የኢትዮጵያን ሆት ሶስ ማርኬት ላይ ብዙ የለም። አሉ፣ አንድ ሁለት አይተናል፣ ግን በሰፊው አልተያዘም ገና። ሌላ ቦታ ላይ የምንጠቀምበትን የሌላ ሆት ሶስን የኢትዮጵያ ሆት ሶስ የእኛ ሆት ሶስ ሰብስቲትዩት ማድረግ ይችላል፣ እንደውም በበለጠ ሁኔታ። ምክንያቱም ምንም አይነት ኬሚካልስ አንጨምርበትም፣ አዲቲቭ አንጨምርበትም፣ ስኳር አይገባበትም እና ንጹህ የሆነ ፕሮዳክት ነው። እንድ ኦልሶ አኒማል ፕሮዳክት የለበትም።
እንደ እናንተ የተለየ ጣዕም ይዞ መምጣት ያለው እንደ ጥቅምም እንደ ጉዳትም ይኖረዋል እና እስቲ ከሱ አኳያ ያለባቸውን ነገሮች እንደ ስኬትም እንደ ተግዳሮት የምታነሷቸውን ጉዳዮች ንገሪ።
የሚገርመው አሁን ይህንን ነገር ስናደርግ አንዳንድ ሪሰርቾችን ስናይና ማን ነው እሱ ይህንን በርበሬ ተጠቃሚው ማን ነው ብለን ስናይ በጣም ኢንትረስቲንግ ነው። ምክንያቱም በአሜሪካን ሃውስሆልድ ቤት ውስጥ ከሁለት እስከ ሶስት አራት ድረስ ጠርሙሶች ቤታቸው ውስጥ ፍሪጅ ውስጥ አለ እና ስለዚህ ሆት ሶስ በደንብ ይበላል፣ ይጠቀማሉ አሜሪካን ሀገሮች። እንደውም አንዳንድ ስቴቶች እንደ ኖርት ዳኮታ፣ ኒው ሜክሲኮ ህዝቡ በቃ በሆት ሶስ ላይ ነው የሚኖረው ማለት ይቻላል። እና ዲማንዱ አለ። እንደዛም ሆኖ ደግሞ ፕሮዳክቶቹ ደግሞ ማአት አሉ ገበያ ላይ። እና እኛ አሁን ለምሳሌ በጣም ትንሽ ነን፣ የሶስት ሰው ስራ ነው ወይ ደግሞ የሶስት ሰው ኦን ብናደርገውም ቤተሰባችን ዘመዶቻችን ናቸው የሚረዱን ያሉት። እና ማርኬቲንግ ላይ በጣም እርዳታ ያስፈልገናል፣ ምክንያቱም ትንሽ ነን ገና። ግን ልንወዳደር ስንፈልግ ደግሞ ከትልልቆቹ ቢግ ፊሽ ትልቅ ችግር አለ። ግን ኢትስ ኦንሊ 10 ወራችን ነው። በአስር ወር ውስጥም ወደ 10 ስቶሮች ውስጥ ገብተናል። ስለዚህ አሚን እግዚአብሔር ነው እንግዲህ የሚያውቀው ወደፊት ለመሄድ።
ሰዎች የእናንተ ምርት የት ማግኘት ይችላሉ?
ማግኘት የሚቻለው በዌብሳይታችን ላይ ነው፣ ethiopianhotsauce.com። ሁለቱ ፕሮዳክቶቻችን አሉ። ሌላው ኖርት ካሮላይና ቤዝድ ስለሆነ ኖርት ካሮላይና ስቶሮች ውስጥ ናቸው ያሉት። ከአራት ወር በፊት ደግሞ ብሩክሊን ጀምረናል። እያለን እየሰፋን ነው። ግን አሁን ደግሞ አማዞን ላይ ለመውጣት እየሞከርን ነው ለበዓሉ። ሰው እዛ ከገባን ያው ብዙ ሰው አክሰስ ይኖረዋል ማለት ነው። ሌላው ደግሞ ለመናገር የምፈልገው ምንድን ነው፣ አንዳንዴ እኛ በጣም እንወዷለን የራሳችንን ምግብ አይደል? ስለዚህ ከኛ ምግብ በኋላ አይናችንን አንከፍቶም። አሁን ለእኔ ባለቤቴ አይኔን ነው የከፈተልኝ። በርበሬን ሁላችን በቃ ወጥ ውስጥ ነው የምንጨምረው ወይ ምግብ ስንሰራ ነው። ግን እሱ ለምንድን ነው እሱ ሌላስ ነገር ውስጥ ማንጨምረው? እና ማና ሃይ ፉድ አለ፣ ኢታሊያን አለ፣ ምን አለ። እና መፍራት የለብን።
እሺ፣ በቀጣይስ ምን ምን ስራዎችን ነው መስራት የምታስቡት? ምን አይነት ምርቶች ወይም ነገሮች ከእናንተ እንጠብቅ?
ሁለት ፕሮዳክቶችን እናወጣለን ከሶስት ወይ ከአራት ወር በኋላ። እሱ ደግሞ ራብ፣ ይሄ ያለ ድራይ ራብ የሚሉት እንደ ሳውት፣ የእኛን ቅመማ ቅመም ተጠቅመን ለምሳሌ ስጋ ሮስት ማድረግ የምትፈልግ ከሆነ ለዋብሰሽ ሮስት ማድረግ እና እሱን በደንብ አድርገሽ ሲዝንድ ከሆነ ሌላ ነገር አያስፈልግም ማለት ነው።
ማጣፈጫዎች መስራት አሰባላችሁ ማለት ነው። እስቲ ግን ከመለያየታችን በፊት ስለ ምልክታችሁ፣ ስለ ድርጅታችሁ ምልክት እናንሳ። ማን የሰራው? እንዴት ሀሳቡስ መጣ?
ሎጎ ብዙ ትንት ብለንበት ነበረ፣ ምን አይነት ሎጎ እናውጣ እያልን ነበረ። በኋላ ለባለቤት የሰጠሁት አይዲያዎች እና አንተ አይዲያዎቹን ሰብስበ እንደውም ትዝ ይልሽ እንደሆነ የ50 ሳንቲም የድሮ 50 ሳንቲም አንበሳው አለ አይደለ? እሱንም ለማድረግ ፈልገን ነበረ እና ፋይናሊ አይ ቲንክ ዘ ላየን ዎን እና እሱ ነው የባለቤቴና አባቴም ተጨምሮበት እነሱ ናቸው፣ ሁለቱ ናቸው ክሬዲቱን የሚወስዱ።
ሳራ በጣም ነው የማመሰግነው ስለሰጠችኝ ጊዜ።
በእህቴና በባለቤቴ ስም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ዜናዎችን ያሰማናል።
በደብሊን ማራቶን ኢትዮጵያዊው አትሌት ከማል ሁሴን የቦታውን ክብረ ወሰን አሻሽሎ አሸንፏል። የ20 ዓመቱ አትሌት ከማል ውድድሩን 2 ሰዓት ከ06 ደቂቃ ከ52 ሰከንድ ያጠናቀቀ ሲሆን በዚህም የሞሮኮው ኦትማን ኤል ጎሞሪ በ2019 2 ከ08 ከ06 በሆነ ጊዜ ይዞት የነበረውን የቦታውን ክብረ ወሰን በ1 ደቂቃ ከ14 ሰከንድ አሻሽሏል። በትናንቱ የአየርላንድ ደብሊን ማራቶን ከከማል በ4 ደቂቃ ያህል ዘግይቶ የገባው ኡጋንዳዊው ጂኦፍሪ ኩሱሮ ሁለተኛ ሲወጣ የአዘጋጁ ሀገር አየርላንድ አትሌት ስቴፈን ስኩሊዮን ሶስተኛ ወጥቷል። በሴቶች ምድብ በተካሄደው ውድድር ደግሞ ኢትዮጵያዊቷ ሶሮሜ ነጋሽ 2 ከ26 ከ22 በሆነ ጊዜ ስታሸንፍ ኬንያዊቷ ጆዋን ኪፒያቲች ሁለተኛ፣ ሌላኛዋ ኢትዮጵያዊት ገነት አብዱልቃድር ሶስተኛ ወጥተዋል። የሊቨርፑል ተጫዋች ሉዊስ ዲያዝ አባትና እናት ቅዳሜ ዕለት ሰሜን ኮሎምቢያ ከሚገኘው መኖሪያ አካባቢያቸው በታጣቂዎች ታግተው የተወሰዱ ሲሆን እናቱ በእለቱ ሲገኙ አባቱ ግን የዘገባ አስከጠናቀረበት ሰዓት ድረስ በእገታ ላይ መሆናቸውን የሀገሪቱ መንግስት አስታውቋል። የኮሎምቢያ ባለስልጣናት የዲያዝ እናትና አባት በታጠቁ ሰዎች በሞተር ሳይክሎች መወሰዳቸውን ከመግለጽ ባለፈ ስለ እገታው ዝርዝር መረጃ አልሰጡም። ሆኖም እናቱ እገታው በተፈጸመበት ዕለት ቅዳሜ በባራካስ ከተማ አካባቢ ሲገኙ ከ120 በላይ የኮሎምቢያ ወታደሮችና ፖሊሶች የተጫዋቹን አባት ሉዊስ ማኑኤል ዲያዝን በማፈላለግ ላይ ናቸው። የአገሪቱ ጦር ባወጣው መግለጫ የተጫዋቹን አባት ለማፈላለግ ከወታደሮችና ፖሊሶች በተጨማሪ ሰው አልባ አውሮፕላኖች፣ ሄሊኮፕተሮችና ራዳር ያለው አውሮፕላን ማሰማራቱን አስታውቋል። የኮሎምቢያ ፕሬዝደንት ጉስታቮ ፔትሮ የዲያዝን አባት ለመፈለግ ሁሉም አይነት ኃይሎች ተሰማርተዋል ብለዋል። ሉዊስ ዲያዝ በወላጆቹ ላይ በተፈጸመው እገታ ምክንያት እሁድ ዕለት ኖቲንጋም ፎረስትን ባሸነፈው የሊቨርፑል ቡድን ውስጥ አልተካተተም። የሊቨርፑል አሰልጣኝ የርገን ክሎፕ በእሁዱ የፕሪምየር ሊግ ጨዋታ ኖቲንጋም ፎረስትን 3-2 ያሸነፉበትን ድል ለወንድማችን አሸንፈናል ብለዋል። ዲዮጎ ጆታ የሊቨርፑልን የመጀመሪያ ግብ ካስቆጠረ በኋላ የኮሎምቢያዊውን ዲያዝ የ7 ቁጥር ማሊያ ከፍ አድርጎ አጋርነቱን አሳይቷል። በፈረንሳይ ሊግ አንድ በማርሴይና ሊዮን መካከል ትናንት ሊደረግ የነበረው ጨዋታ የሊዮን ቡድን አውቶቡስ ወደ ስታድ ቬሎድሮም በማቅናት ላይ ያለ በተፈጸመበት ጥቃት ምክንያት ተሰርዟል። አውቶቡሱን የማርሴይ ደጋፊዎች ድንጋይ በመወርወር የደበደቡት ሲሆን በዚህም የሊዮኑ አሰልጣኝ ፋቢዮ ግሮሶ በፊቱና የራሱ ቆዳ ላይ ጉዳት ደርሶበታል። ይህን ተከትሎ ሊዮን ጨዋታው እንዲቋረጥ ጠይቆ በሚቀጥሉት ጥቂት ቀናት ውስጥ ቅሬታ እንደሚያቀርብም አስታውቋል። ክለቡ ባወጣው መግለጫ ይህን አይነት ሁኔታ በየአመቱ በማርሴይ ውስጥ እየተደጋገመ ነው ካለ በኋላ ከዚህ የከፋ አደጋ ከመከሰቱ በፊት ባለስልጣናት ስለ ክስተቱ አሳሳቢነትና መደጋገም ሊመረምሩ ይገባል ሲል አሳስቧል። ሮይተርስ እንደዘገበው የሊዮን ክለብ ፕሬዝደንት ጆን ቴክስተር በጣም ተናድጃለሁ፣ ተጫዋቾቻችንና አሰልጣኞቻችን ለዛሬ ምሽት ጨዋታ ተዘጋጅተው ደጋፊዎቹ ጨዋታውን ለማየት ይፈልጉ ነበር ብሏል። ቴክስተር የአውቶቡሱ መስኮቶች መሰባበራቸውንም ገልጿል። ማርሴይ ባወጣው መግለጫ ደግሞ በሊዮን ቡድን አውቶቡስ ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝ ገልጾ የሊዮኑ አሰልጣኝ ፋቢዮ ግሮሶ ከጉዳቱ በቶሎ እንዲያገግም ያለውን ምኞትም ገልጿል። ድርጊቱን ተከትሎ የአካባቢው ፖሊስ 7 ሰዎችን በቁጥጥር ስር ማዋሉን አስታውቋል። ማርሴይና ሊዮን እርስ በርስ የሚያደርጉት ግጥሚያ በታሪክ በውጥረቱ የሚታወቅ ነው። ከጥቂት ወራት በፊት በ55 ሚሊዮን ፓውንድ ኒውካስል ዩናይትድን የተቀላቀለው ጣሊያናዊው አማካኝ ሳንድሮ ቶናሊ በጣሊያን ግጥሚያዎች ላይ የውርርድ ወይም ቤቲንግ ቁማር ፈጽሟል በሚል ቅጣት ተጥሎበታል። ተጫዋቾች በቁማር ተግባር እንዳይሳተፉ የሚከለክለውን የቤቲንግ ሕግ ጥሷል የተባለው ተጫዋቹ ለ10 ወራት ታግዷል። በዚህም የ23 ዓመቱ ቶናሊ እስከ ነሐሴ ድረስ ከሜዳ ርቆ ይሰነብታል። ተጫዋቹ ቅጣቱ እስኪያበቃ ለሀገሩም ይሁን ለክለቡ ተሰልፎ ጨዋታ አይችልም። ቶናሊ የጣሊያን እግር ኳስን እያናወጠ ባለው የውርርድ ቅሌት ውስጥ ከተዘፈቁ ከፍተኛ ስም ያላቸው ተጫዋቾች ውስጥ አንዱ ሲሆን በተጣለበት ቅጣት መደንገጡንና ማዘኑን የተናገረው ወኪሉ ጁሴፔ ሪሶ ተጫዋቹ ከቁማር ሱስ ለመውጣት በመታገል ላይ እንደነበረም ገልጿል። በቁማር ምክንያት ቅጣት የሚጣልባቸው ተጫዋቾች ቁጥር ከቅርብ ጊዜ ወዲህ በመጨመር ላይ ይገኛል። በዚህ ወር መጀመሪያ ላይ የዩቬንቱስ አማካይ ኒኮሎ ፋጊዮሊ የ7 ወራት እገዳ የተላለፈበት ሲሆን እንግሊዛዊው የብሬንትፎርድ አጥቂ ኢቫን ቶኒም እስከ ፈረንጆቹ ጥር 2024 ድረስ መታገዱ አይዘነጋም። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። መልካም ጊዜ።